ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ትግራይ ብዘይ ኢትዮጵያ፣ ኢትዮጵያ ድማ ብዘይ ትግራይ ከመኪና ብዘይ መቶር ትርጉም የብሉን።
ትግራይ የኢትዮጵያ ያለ ትግራይ ሞተር እንደሌላት ተሽከርካሪ ነው ነበር ያሉት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በመቀሌ ካሰሙት ንግግር የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
አሁን ወደ ዜናዎቹ እናልፋለን። የምስራቅ አፍሪካ ሀገሮች መሪዎች ደቡብ ሱዳን ባለፈው ህዳር የጣሰችውን የተኩስ አቁም ስምምነት አስመልክቶ የቀረቡባትን 5 ሪፖርቶች ይፋ እንዲያደርጉ እንዲሁም ለጥሰቱ በኃላፊነት የሚጠየቁትን እንዲቀጡ የዩናይትድ ስቴትስ መንግሥት መጠየቁን አንድ የዋይት ሀውስ ቤተ መንግሥት ባለሥልጣን ለቪኦኤ ተናግረዋል። ባለፉት 4 ዓመታት በደቡብ ሱዳን የተካሄዱ ያልተሳኩ የሰላም ጥረቶችን የታዘበው የምስራቅ አፍሪካ የልማት በይነ መንግሥታት ድርጅት ወይም ኢጋድ በሀገሪቱ የሚካሄደውን ጨካኝ የእርስ በርስ ጦርነት የሚመሩትን ወታደራዊ አዛዦች ተጠያቂ በማድረግ ማዕቀብ እንደሚጠቀም አሊያም በቅርብ የተፈጸሙ የተኩስ አቁም ጥሰቶችን ዝርዝር ይፋ እንደሚያደርግ አስጠንቅቋል። እስካሁን ግን እርምጃ አልወሰደም። የወቅቱ ሊቀመንበር የኢትዮጵያ ውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ኢጋድ ለምን የመርማሪዎቹን ሪፖርት ይፋ እንዳላደረገ ተጠይቀው አስተያየት አልሰጡም። ከሁለት ሳምንታት በፊት ግን አንደኛውን ሪፖርት ለአፍሪካ ህብረት ልኮ እርምጃ እንዲወሰድበት መጠየቁን ኢጋድ ገልጿል። መንግሥት በሀገሪቱ ሰሜን ምስራቅ ከተሞች በናስር በኬጆ ኬጂ እና የይ የተከፈተውን ወታደራዊ ዘመቻ ጨምሮ ደቡብ ሱዳን ውስጥ ውጊያዎች የመቀጠላቸው ዜና ዋሽንግተንን በጥልቅ አሳስቧታል ሲል አንድ ከፍተኛ የዩናይትድ ስቴትስ ባለሥልጣን ጨምረው ተናግረዋል።
የኡጋንዳ መንግስት ከእስራኤል 500 አፍሪካውያንን ጥገኝነት ጥያቄዎች ሊቀበል እንደሚችል አስታወቀ። እስራኤል ህጋዊ ባልሆነ መንገድ ወደ አገሯ የገቡ በብዙ ሺህ የሚቆጠሩ አብዛኞቹም ኤርትራውያንና ሱዳናውያን ስደተኞች የሆኑባቸው በሌሎች ሀገሮች ለማስፈር ትፈልጋለች ነው የተባለው። የአሜሪካ ድምጽ ራዲዮ ዘጋቢ ሀሊማ አቱማኒ ከካምፓላ ያደረሰችንን ዘገባ አዳነች ፍሳዬ ይዛ ቀርባለች።
የኡጋንዳ የአስከፊ ጊዜ ረድኤት ዝግጁነትና የስደተኞች ሚኒስትር ሙሳ ኬኩሩ ከእስራኤል ጥያቄ መቅረቡን ዛሬ በተደረገው ጋዜጣው ጉባኤ አረጋግጠዋል።
እስራኤልና ሌሎች የስደተኞችን ጉዳይ የሚመለከቱ ድርጅቶች ዩጋንዳ 500 ኤርትራውያንና ሱዳናውያን ስደተኞች እንድትቀበል ጥያቄ አቅርበዋል። የዩጋንዳ መንግስትና የሚኒስቴር መስሪያ ቤቱ የቀረበውን ጥያቄ በአዎንታዊ መንፈስ ለመቀበል እያሰቡበት ነው።
የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው 4000 የሚሆኑ አፍሪካውያን ጥገኝነት ጠያቂዎች ከአምስት ዓመታት ወዲህ በፍላጎታቸው ከእስራኤል ወደ ኡጋንዳና ሩዋንዳ ሄደዋል። ሁለቱ ሀገሮች ግን ይህን ዘገባ አጥብቀው አስተባብለዋል። ኢኩዌሩ ዛሬ ለጋዜጠኞች በሰጡት መግለጫ በኡጋንዳና በእስራኤል መካከል በሚስጥር የተደረገ ስምምነት የለም ብለዋል። 500 ስደተኞችን ለመቀበል በሚደረገው ውይይት ማመልከቻ አቅራቢዎቹ በሚገባ እንደሚመረመሩ ገልጸዋል።
በሂደት ላይ ነን። ህጋዊነትን የሚያጣራው ኮሚቴ የመጀመሪያውን ቡድን ለመቀበል ተዘጋጅቷል። ከገመገመ በኋላ መለኪያችንን የሚያሟሉትን ስደተኞች ወዲያውኑ ይቀበላል።
40,000 የሚሆኑ አፍሪካውያን ስደተኞች እስራኤል ውስጥ ይገኛሉ። አብዛኞቹ ኤርትራውያንና ሱዳናውያን ናቸው። በግጭትና በጭቆና ምክንያት ወደ ሀገራችን ለመመለስ አንችልም ብለዋል። አብዛኞቹ እስራኤል የገቡት እንደ አውሮፓ አቆጣጠር ከ2006 እስከ 2012 ዓ.ም በነበረው ጊዜ ውስጥ ነው። እስራኤል የኢኮኖሚ ፍልሰተኞችና ሰርጎ ገቦች ናቸው በማለት በስደተኛነት አታያቸውም። ኡጋንዳ በአሁኑ ወቅት አብዛኞቹ ካለፉት 2 ዓመታት ወዲህ በደቡብ ሱዳንና በኮንጎ ዲሞክራሲያዊ ሪፑብሊክ ከሚካሄዱት ግጭቶች የሸሹ 1.4 ሚሊዮን ስደተኞችን ያስጠጋች ሀገር በመሆኗ አሁን ሲጨመርባት ቀላል እንደማይሆን ተገልጿል።
ውሸታምና ልፍስፍስ ሲሉ የዩናይትድ ስቴትስ ዶናልድ ትራምፕ ያባረሯቸውን የቀድሞውን የኤፍቢአይ ዳይሬክተር ጄምስ ኮሚን ሞልጨዋቸዋል። ኮሚን በማባረራቸውም የሚሰማቸው ታላቅ ክብር እንደሆነ ፕሬዚደንቱ ተናግረዋል። የትራምፕ የስድብ ውርጅብኝ የተከተለው ጄምስ ኮሚ የጻፉትን ከፍ ያለ ታማኝነት፣ እውነት፣ ውሸትና አመራር በሚል የሰየሙትን በመጪው ሳምንት ሊያወጡ ያሰቡትን መጽሐፍ ማስተዋወቅ እንደጀመሩ ነው። መጽሐፉ ግብግብ ውስጥ ከገቡባቸው ፕሬዚደንት ጋር የነበሯቸው ግንኙነቶችና ፕሬዚደንቱን በፌዴራሉ ምርመራ ቢሮ ኤፍቢአይ ሥራዎች ውስጥ ጣልቃ ይገባሉ ሲሉ የወነጀሉባቸውን ሐሳቦች የያዘ እንደሆነ ተነግሯል።
በሌላ ዜና የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የፓሲፊክ ሀገሮችን የንግድ ስምምነት እንደገና መቀላቀል እንደሚፈልጉ አስታወቁ። ጃፓን ይህን ዜና የተቀበለችው ግን በጥንቃቄ ነው። የንግድ ሚኒስትሩ ቶሺሚትሱ ሞቴጊ ዛሬ ስለዚሁ ሲናገሩ የፕሬዚዳንት ትራምፕ ፍላጎት ስምምነቱን በትክክል ከገመገሙ በኋላ ጠቀሜታውን በመገንዘብ ከሆነ ልንቀበለው የምንችለው ይሆናል ነው ያሉት። ይህ የንግድ ስምምነት ከመስታወት እንደተሰራ ዕቃ ሊሰበር የሚችል ቢመስልም በስምምነቱ ማንኛውንም አንቀጽ እንደገና መደራደር አለመፍቀዱን ሁኔታዎችን እጅግ አስቸጋሪ ያደርጋቸዋል ሲሉም አክለዋል። ፕሬዚዳንት ዶናልድ ትራምፕ ስልጣን በተረከቡ በሶስተኛው ቀን አገራቸው ከፓስፊክ ሀገሮች ጋር የነበራትን የንግድ ስምምነት ካቋረጡ በኋላ አሁን እንደገና ተመልሰው መቀላቀል ይፈልጋሉ። በዚህ መሰረትም ከፍተኛ የንግድና ምጣኔ ሀብት አማካሪዎቻቸው ጉዳዩን እንዲፈትሹ ትዕዛዝ ማስተላለፋቸው ታውቋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። ኬሚካዊ የጦር መሳሪያ መጠቀምን ከሚቆጣጠረው ድርጅት የተላኩ መርማሪዎች ዛሬ ሶሪያ የገቡ ሲሆን ከነገ ቅዳሜ ጀምሮ በዱማ ናሙናዎችን ይሰበስባሉ። ዱማ በቅርቡ የፕሬዚደንት ባሻር አልአሳድ ኃይሎች ኬሚካዊ መርዝ እንደተጠቀሙባት የሚነገርላት ከተማ ናት። መርማሪዎቹ በዚሁ ጊዜ በከተማዋ በመዘዋወር የአፈርና የደም ናሙናዎችን ከሰበሰቡ በኋላ ወደ ላቦራቶሪ ይልካሉ። ጥቃቱን ያደረሰው እከሌ ነው የሚል ውሳኔ ግን ድርጅታቸው አይሰጥም። ማረጋገጥ የሚችለው በጥቃቱ መርዝ ጥቅም ላይ መዋል አለመዋሉን ብቻ ይሆናል ተብሏል። ዱማ ላይ ባለፈው ሳምንት በደረሰ ጥቃት በትንሹ 40 ሰዎች ተገድለው በመቶዎች የሚቆጠሩ ሌሎች ታመዋል። ሶሪያ የመርዝ ጥቃት አልፈጸምኩም ስትል የቀረበባትን ክስ ውድቅ አድርጋለች።
የታሊባን ሽምቅ ተዋጊዎች ምዕራብ አፍጋኒስታን ውስጥ አንድ የመንግስቱን የጸጥታ መቆጣጠሪያ ጣቢያ አጥቅተው በትንሹ እስካሁን በታወቀው 11 ወታደሮችን ገለዋል። ትናንት ማታ በሄራተ ክፍለ ሀገር በሺን አንዱ አውራጃ ጥቃቱ የደረሰበት የጸጥታ መቆጣጠሪያ ጣቢያ ከኢራን ጋር ይዋሰናል። የአውራጃ ዋና አስተዳዳሪ ሹክራል ሻከር ለአሜሪካ ድምፅ ሲናገሩ በታሊባኑ ጥቃት ሌሎች አራት የመንግስት ወታደሮችም ቆስለዋል። የህግና ስርዓት አስከባሪ ፖሊስ በመባል የሚታወቀው ጣቢያ ጥቃቱ በደረሰበት ወቅት ጥበቃውን ያደርጉ የነበሩት የአፍጋኒስታን ወታደሮች ነበሩም ተብሏል። ከሞቱት መካከልም የጣቢያው አዛዥ ሳኢድ ሻራፈዲን አላዊ ይገኙበታል ሲሉ የአውራጃው ዋና አስተዳደር ሹክራላ ሻከር አክለው ተናግረዋል። የታሊባን ቃል አቀባይ ዙባላ ሙጃሂድ ለመገናኛ ብዙሀን ባሰራጩት መግለጫ በጥቃቱ የተገደሉት የመንግስት ወታደሮች ከ20 እንደሚበልጡና አራት ሀምቪ ወታደራዊ ተሽከርካሪዎችንም ይዘው መሄዳቸውን አመልክተዋል።
በመጨረሻም ዜና እረፍት። በኢትዮጵያ የትምህርትና ሌሎችም ዘርፎች ከፍተኛ አስተዋጽኦ ያበረከቱት ዶክተር ኃይለ ገብርኤል ዳኜ ዛሬ ከዚህ ዓለም በሞት መለየታቸውን ቤተሰቦቻቸው ለአሜሪካ ድምፅ ገልጸዋል። እስክንድር ፍሬው ነው የተከታተለው።
ዶክተር ኃይለ ገብርኤል ዳኜ አገራቸውን በቅንነት ካገለገሉ አንጋፋ ኢትዮጵያውያን አንዱ ናቸው። በተለይ በትምህርት ዘርፍ የተለያየ አስተዋጽኦ አበርክተዋል። እስከ ዕለተ ሞታቸውም የምርምር ስራ አላቋረጡም። ከዚህ አንጻር የኢትዮጵያ የትምህርት ሚኒስትር ሆነው አገልግለዋል። የመምህራን ማህበር ፕሬዝዳንትና የአዲስ አበባ ዩኒቨርሲቲ የቢዝነስ ምክትል ፕሬዝዳንት በመሆንም ሰርተዋል። የዶክተር ኃይለ ገብርኤል ዳኜ አጎት የሆኑት ኢንጂነር ተረፈ ራስወርቅ በዚህ በትምህርት ዘርፍ ካደረጉት አስተዋጽኦ የተወሰነውን ጠቃቅሰዋል።
አብነት ትምህርት ቤቶች ጀምሮ ከዛም ዘመናዊ ትምህርት ላይ በየቦታው አስተምሯል። ከዛም አልፎ እስከ መጨረሻ የአዲስ አበባ ዩኒቨርሲቲ ቫይስ ፕሬዚደንት በመሆን ደርሷል። በተለይ በአብነት ትምህርት ቤት ላይ ከኔ ጋር አብረን ሆነን አንኮበር ላይ ምራሱርቅ መታሰቢያ የሚሆን የአብነት ትምህርት ቤት ተከፍቶ እዛ ላይ ብዙ ደቀ መዛሙርት ለማፍራት ተችሏል።
በምዕራብ ጀርመን ቦን የኢትዮጵያ አምባሳደር ሆነው ሲያገለግሉ ደግሞ የሳቸው ቅንነትና ሪዮት ዓለም ያልወሰነው አርቆ ሐሳቢነት ታይቷል። የምዕራብ ዓለም ተወላጅ የሆኑት ካርል ሃይንዝ በም ወደ ሶሻሊስቷ ኢትዮጵያ መጥተው የበጎ አድራጎት ሥራ እንዲሰሩ መንገድ የጠረጉት ሁኔታዎችን ያመቻቹት ያኔ አምባሳደር የነበሩት ዶክተር ኃይለ ገብርኤል ዳኘ ናቸው። ዶክተር ኃይለ ገብርኤል ዳኘ ባለትዳርና የሁለት ልጆች አባት ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ለሰዓቱ ያለን ዜና በዚህ ይጠቃለላል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ5 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ
HR 128 በአማርኛ ተተርጉሞ የኢትዮጵያ ሕዝብ ያነበው እንዶም HR 128ን ገልብጦ ያነበቡ ነበር የሚመስሉት። እዛ ላይ የጊዜ አዋጅን በሚመለከት እስረኞች መቼ እንደሚፈቱ የመሳሰሉት ነገር። ስለዚህ HR 128 ምንድን ነው ብሎ አንድ ሰው እንዶ ድንገት መንገድ ላይ አቆሞ ቢጠይቀኝ መልሴ ምንድን ነው? የመልካም አስተዳደር የጀርባ አጥንት ነው ብዬ ነው መልስ የምሰጠው።
ዲያቆን ዮሴፍ ተፈሪ ናቸው። የዩናይትድ ስቴትስ ምክር ቤት ባለፈው ማክሰኞ ባጸደቀው የውሳኔ ሐሳብ ዙሪያ በቅንጅት ከሰሩ በርካታ ኢትዮጵያውያን አሜሪካውያን ድርጅቶችና ቡድኖች አንዱ የሆነው የኮሎራዶ የኢትዮ አሜሪካውያን ሲቪክ ምክር ቤት ወይም ካውንስል ሊቀመንበር ናቸው። በቃላቸው የጠቀሱትም የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይን ንግግር ነበር። በኢትዮጵያ የሰብአዊ መብት ጉዳዮች ላይ ያተኮረውን የዚህን የሕግ ውሳኔ ሐሳብ ዓላማና አተገባበር አስመልክቶ በተካሄደው ቃለ ምልልስ ከተናገሩት የተወሰደ ነው። ትላንት የጀመረው ውይይት ሙሉውን ሁለተኛው አጋማሽ ይቀርባል። አሁን ወደ ዕለቱ አብይ ርዕስ።
የዩናይትድ ስቴትስ ኮንግረስ የኢትዮጵያን ሰብአዊ መብትና የተጠያቂነት ሕግ HR 128 ማጽደቁን እንደሚደግፉ በሀገር ውስጥ የሚንቀሳቀሱ የተቃዋሚ ፓርቲዎች መሪዎች አስታውቀዋል። ሕጉ በሀገሪቱ እየታየ ያለውን ለውጥ አያሳይም ያለው የኢትዮጵያ መንግሥት፣ የተቃዋሚ ፓርቲ መሪዎች ግን በኢትዮጵያ እውነተኛ የለውጥ መንገድ ገና አልተጀመረም ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ሰሞኑን በዩናይትድ ስቴትስ ኮንግረስ የጸደቀው የኢትዮጵያ የሰብአዊ መብትና የተጠያቂነት ሕግ HR 128 አሁንም የተለያዩ አስተያየቶችን መጋበዙን ቀጥሏል። መንግስት ሕጉን ተችቷል፣ ተቃዋሚዎች ግን እንደ ጠቃሚ ድል እንደሚቆጥሩት እየገለጹ ነው። የኢትዮጵያ መንግስት ለሰላምና ዲሞክራሲ አስፈላጊ የሆኑ ተጨባጭ እርምጃዎችን እንዲወስድ ይጠይቃል በዩናይትድ ስቴትስ ኮንግረስ የጸደቀው ይኸው HR 128። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን እንዲያነሳ፣ የጸጥታ ኃይሎች ከልክ ያለፈ ኃይል መጠቀማቸውን እንዲያስቆም፣ የመሰብሰብን መብት እንደዚሁም የፕሬስ ነጻነትን እንዲያከብር፣ በተጨማሪም ዜጎችን የገደሉና በእስር ላይም ግርፋት የፈጸሙ በሕግ እንዲጠየቁ እንዲያደርግ HR 128 ጥሪ ያቀርባል። በኢትዮጵያ መንግስት መወሰድ አለባቸው ያላቸውን ሌሎች በርከት ያሉ እርምጃዎችም ይዘረዝራል። ኮንግረሱ ይህንን ሕግ ማጽደቁን እንደሚደግፉ በአገር ውስጥ የሚንቀሳቀሱ የተቃዋሚ ፓርቲ መሪዎች ገልጸዋል። ከነዚህ አንዱ የሆኑት የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ሕጉ እንዲጸድቅ የበኩላቸውን ጥረት ማድረጋቸውን በማብራራት ነው የጀመሩት።
እኛ እንግዲህ እንዲጸድቅ የሚችሉትን ጥረት ከሚያደርጉ ውስጥ ነበር ካደረጉት ውስጥ ነን። ስቴት ዲፓርትመንትም ኮንግረስም ገብተን ኢትዮጵያ ውስጥ የነበረውን ሰብአዊ መብት ጥሰት ራሳችን ላይ የደረሰውን ጭምር እንደምሳሌ በማድረግ አስረድተናል።
ራሳችን ላይ ሲሉ ለምሳሌ
እኔ ለምሳሌ ታስሬ ነበር፣ ቶርቸር ተደረገ ያለው ማዕከላዊ ምንድነው ጨለማ ቤት ውስጥ ቀዝቃዛ ቤት ውስጥ ለአራት ወራት ቆይቻለሁ። ከዛ በቅሊንጦ በቃሊቲ ሁሉ ምንም በሌለ በፈጠራ ክስ ከፍተኛ ስቃይ ደርሶብኛል። ቤተሰቤ ላይ ችግር ደርሷል። ስራዬ ቆሟል። ቴሌ ነበር ምሳሌ ለአንድ ለአስር ዓመት ፓርቲ ተጎድቷል። የደረሰብኝ ችግር በጣም ብዙ ነው። ያንን ጨምሮ ያንን ምሳሌ አድርጎ አብረውኝ የነበሩ እነ ሀብታሙ አያሌው፣ ሌሎችም እነ ዳንኤል ሽበሺ፣ እነ አብርሃ፣ ሌላውም በእኛ መዝገብ የነበረውን እንደ ምሳሌ፣ ሌሎችንም በማዕከላዊም በቅሊንጦም በቃሊት የማውቃቸውን ሰዎች ሁሉ እንደ ምሳሌ እያነሳን ኢትዮጵያ ውስጥ ያለው ሰብአዊ መብት ጥሰት የሰብአዊ መብት ጥሰት ብቻ ተብሎ የሚታለፍ እንዳልሆነ አፈና ግድያ ስራት ሁሉ እንዳለ በደንብ አስረድተናል። ስለዚህ ይሄ ቢል እንዲጸድቅ ከፍተኛ ፍላጎት ከነበራቸውና ጥረት ካደረጉ እንደ ግለሰብም እንደ ፓርቲ ጥረት አድርገናል። ባለፈውም አሜሪካ በሄድን ጊዜ መስከረም 2017 በነጮች አቆጣጠር በሄድን ጊዜ ይሄንኑ አስረድተናል። ለኢትዮጵያ ህዝብ ጎን ቆሞ ሚል ነበር። በእውነት የኛንም የሌሎችንም ሰምተዋል ማለት ይቻላል። በጣም ጥሩ እርምጃ ነው ብለን ነው የምናስበው።
እንግዲህ ይሄ ህግ ሲንከባለል የመጣ ነው ለረዘም ላሉ አመታት ማለት ይቻላል። በተለያዩ ሂደቶች ውስጥም አልፏል። አሁን የኢትዮጵያ መንግስት እየሰጠ ያለው ምክንያት ኤችአር 128ን ለመቃወሙ ወቅታዊውን ሁኔታ መነሻ ያደረገ ነው። በአገሪቱ ያለውን ወቅታዊ ሁኔታ መሬት ላይ ያለውን ተጨባጭ እውነታ አያሳይም ነው ያለው የኢትዮጵያ መንግስት ሲዘረዝረው። ኢትዮጵያ በለውጥ ውስጥ ነው ያለችው። የቀድሞው ጠቅላይ ሚኒስትር መፍትሄው አካል ለመሆን ስልጣናቸውን ለቀዋል። የአሁኑ ጠቅላይ ሚኒስትርም የተለያዩ የለውጥ እርምጃዎችን ለመውሰድ ቃል ገብተዋል። እስረኞች ተፈተዋል፣ በሺዎች የሚቆጠሩ የሚሉና ሌሎች ነጥቦችንም እየጠቀሰ ነው የኢትዮጵያ መንግስት። እና ህጉ አሁን ካለው ኢትዮጵያ ተጨባጭ ሁኔታ ጋር አይሄድም ነው ሲጠቃለል። ምንድን ነው የእርሱ አስተያየት በዚህ ላይ?
እንደው በደንብ ነው የሚሄደው። የለውጥ ኃይል ለሆኑ በኦህዴድም በብአዴንም ውስጥ ላሉ ሰዎች ራሳቸውን ዶክተር አብይን ጨምሮ በጣም የሚረዳ ነው ይሄ ህግ። ማንኛውም ህግ የሚጥስ ካለ ይኖራል ደግሞ እነሱ ውስጥ ያንን ስርዓት ለማያስያዝ ይረዳል። በተረፈ የማይመለሱ እኮ ጥፋቶች አሉ። የሰው ህይወት ጠፍቷል፣ አካል ጎሏል። እሱን ወደ ኋላ መመለስ አይቻልም። ከአሰፋ ማሮ ጀምሮ እስከ አያንቱ እስከ ትናንትናዋ ድረስ ግድያ አለ። ምኑ ነው የተሻሻለው? አሁንም አርባ ምንጭ ላይ እስር አለ። ለምሳሌ እኛ አባላት ታስረዋል። ቅድም እንዳልኩ አያንቱ መሐመድ አሁን ከትናንት ወዲያ ሞታለች። እንደውም የሚረዳ ነው እንጂ
የሀረርጌውን ነው የሚሉኝ።
የሀረርጌውን ነው የምለው። ስለዚህ ግድያ አልቆምም። ግድያ ለመቆሙ ብቻ አይደለም እስክንድር፣ የሚያሳዝነው ተጠያቂ አለመኖሩ ከ97 በፊትም ከ97ም ከዚያም በኋላ የገደለ ሰው በብዙ አፍሪካ ሀገሮች እኮ ዋናው ተከል ነው የሚሉት ነገር ሩዋንዳንም ጨምሮ፣ አንድ ሰው ህይወት ሲያጠፋ ይጠየቃል። ወታደር ይሁን ባለስልጣን ይሁን ማንም ይሁን ኢትዮጵያ ውስጥ ተጠያቂ እስካሁን ድረስ ለጠፋው ህይወት ቢሾፍቱ ላይ ይሁን ወልዲያ ላይ ይሁን 97 አዲስ አበባ ላይ ይሁን 83 ሲገቡ ይሁን ለሞተው ሰው ሁሉ አንድ ሰው የተጠየቀ ፍርድ ቤት የቆመ የለም። ስለዚህ እንደው በደንብ መግፋት ነው ያለበት ይሄ ቢል፣ ብዙ ሰዎች መጠየቅ አለባቸው ብለን እናስባለን። ስለዚህ ወቅታዊ ሁኔታ እንደውም ይህንን የሚጠይቅ ነው በእኛ እምነት። የእውነተኛ ለውጥ መንገድ ገና አልተጀመረም።
የመያድ ፕሬዝዳንት ዶክተር በዛብህ ደምሴ ተመሳሳይ ሀሳብ አንጸባርቀዋል። በኢትዮጵያ ያለው የሰብአዊ መብት ችግር ለአመታት የቀጠለ መሆኑን ያስታወሱት ዶክተር በዛብህ ኮንግረሱ ህጉን ለማጽደቅ የወሰነውም ከብዙ ትዕግስት በኋላ እንደሆነ ያብራራሉ።
ይሄ ነገር ለብዙ ጊዜ የቆየና በተደረጉት ከምርጫ በኋላ በኢትዮጵያ ህዝብ ላይ በደረሰው ስቃይና ችግር ምክንያት ተግባራዊ ሊሆን ችሏል አሁን በአሜሪካን ኮንግረስ። ያም ሆነ ይህ ኢትዮጵያ መንግስት እያለ ያለው እኔም በሬዲዮ ስሰማ ሳዳምጥ፣ አሜሪካን መንግስት በኢትዮጵያ ነጻ በሆነች ሀገር ውስጥ ገብቶ ይሄን አይነት ነገር ማድረግ የለበትም የሚል ነግለ
የለዋላይነትም ጥያቄ
አንስተዋል። ይሄ አለ። እኔ እንደሚመስለኝ የአሜሪካን መንግስት የኢትዮጵያ መንግስትን ተግባሩን እኔ ልስራል ብሎ የገባ ሳይሆን በእኔ እምነት የአሜሪካ ኮንግረስ የኢትዮጵያ አስተዳደር ውስጥ ገብቶ ልቆጣጠር ሳይል ይህንን እርምጃ የወሰደው የኢትዮጵያን መንግስት ለብዙ ጊዜ መክሮ ዴሞክራሲን እንዲያሰፍን፣ የኢትዮጵያውያኖችን መብት እንዲጠብቅ፣ ሌሎቹንም ነገሮች እንዲጠብቅ። ምክንያቱም ይሄንን የሚያደርግበት ምክንያት አለው። ያ ምክንያት ምንድን ነው? የአሜሪካ ኮንግረስ ኢትዮጵያ ለአሜሪካ ወዳጅ እንደሆነች ያውቃል። ያ የወዳጅ አገር ምክር አይነት ነው። እኔ እንደሚመስለኝ ይሄ አሻሽል አገር ውስጥ ያለውን ጭቆናና የሰብአዊ መብትን አስተካክል፣ ዴሞክራሲን አስፍን። እና አንድ ቁም ነገር አለ እኮ ኮንግሬስም ሆነ አሜሪካ መንግስት ለኢትዮጵያ ሕዝብ እኮ ብዙ የሚያደርጉት እርዳታና ጥቅም እኮ ወዳጅ ስለሆኑ ነው። ስለዚህ በእኔ እምነት ይሄ ኤችአር 128 መንግስት የሚከተለውን ፖሊሲ የሚያሻሽልበትን መንገድ ለመምከርና ተሻሽሎ ከተገኘ እኮ የማይነሳበት ምክንያት የለም። ኤችአር 128ን ኮንግረሱ ከማስተላለፉ በፊት በእኔ እምነት ለዚህ መንግስት ብዙ 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 ምክር ሰጥቷል ብዬ ገምታለሁ።
የኢትዮጵያ መንግስት እንደሚለው ግን ኤችአር 128 መሬት ላይ ያለውን ተጨባጭ ሁኔታ ከግምት አላስገባም። ውሳኔው ወቅቱን የጠበቀ አይደለም፣ አግባብነትም የለውም ነው ያሉት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ።
በተለይ ባለፉት 3 ዓመታት ያጋጠሙን ችግሮች ሁላችንንም ያሳዘነ ነው። ይህን ለመለወጥ ደግሞ በተለይ አዲሱ አመራር ለወቅታዊ ችግር ተገቢው ምላሽ ለመስጠት ለምሳሌ በነግግራቸው አዲስ ጠቅላይ ሚኒስትር ዶክተር አብይ አህመድ ግልጽ ያደረጉበት ተፎካካሪ ፖለቲካ ፓርቲዎች ጋር አማራጭ እንዳላቸው ኢትዮጵያዊ ዜጋ ሀገር ወዳድ ዜጋ ነው ምንቆጥራቸው ጣላቶቻችን አይደሉም ተቃዋሚም አንላቸው አብረን እንሰራለን እና እኛ የተወሰነ ርቀት ከዚህ በፊት ካደረግነው ርቀን መሄድ አለብን እንጌጅ ማድረግ አለብን ብሏል እነሱም ብቻ ሳይሆን ደግሞ ውጪ ያሉትም የኢትዮጵያ ጉዳይ ያገባናል የሚሉ ዲያስፖራ አባላትም ይሆኑ ተቃዋሚ ፖለቲካ ፓርቲዎችም ግለሰቦችም ይሆኑ የኢትዮጵያ ጉዳይ ከሚያገባቸው ጋር ለመስራት መንግስት ራሱ ውሳኔ ያስተላለፈበትና ተግባራዊ ያደረገ ያለበት ሁኔታ አለ። ሌላው ደግሞ ከቅርብ ጊዜ ወዲህ ለምሳሌ በተለያዩ ምክንያቶች የታሰሩ በሺዎች የሚቆጠሩ ዜጎቻችን እንዲፈቱ መንግስት ወስኖ ክሳቸው ተቋርጦ አንዳንዶቹ ደግሞ በይቅርታ እንዲፈቱ ተደርጓል። ይሄ ቀጣይነት ያለ ሂደትም ነው በአንድ በኩል በዲሞክራሲ ምህዳሩ ደግሞ የመደራጅ መብት መረጃ የማግኘት መብት የሚዲያ ነጻነት በመፈለገው ደረጃ እንዲያድጉ ክፍተቶችን እየለየን የሪፎርም ስራዎችን እየሰራን ነው ያለው ይሄ ባለበት እንግዲህ ተጨባጭ የሆኑ እርምጃዎች እየተወሰደ ባለበት ምን እንዲያመጣ ነው ይሄ ውሳኔ ባሁን ጊዜ የምትተላለፈው
በኢትዮጵያና በዩናይትድ ስቴትስ መካከለ ያለው ጠንካራ ግንኙነትም ኮንግረሱ ህጉን በማሳለፉ ምክንያት አይስተጓጎልም ነው ያሉት ሚኒስትሩ ኮንግረሱ በሙሉ ድምጽ ያሳለፈው HR 128 በመቀጠል ለዩናይትድ ስቴትስ ሴኔት ይቀርባል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዕለቱ አብይ ድረስ ደርሶናል አድማጮች። ትግራይ የሀገራችን ኩራት ነች ሲሉ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ተናግረዋል። ጠቅላይ ሚኒስትሩ ዛሬ መቀሌ ላይ ባሰሙት ንግግር ትግራይ ጠላት በየጊዜው መጥቶ የሚያርፍባት ነችም ብለዋል። ዝርዝሩን የመቀሌው ዘጋቢያችን አለም ፍስሐ አድርሶናል።
ጠቅላይ ሚኒስትራችንም የተሳካ የስራ ጊዜ እንዲሆን ነው የተመኘው። ህወሓትና የትግራይ ክልል መንግስትና ህዝብ፣ የኢህአዴግና የፌዴራል መንግስቱ የእድገትና ትራንስፎርሜሽን እቅዶች ስኬታማ ለማድረግ በቀሪው ጊዜ ጠንክሮ ሰርቶ ግቡን ለማሳካት መነሳሳቱን ለማረጋገጥ ወዳለሁ ክብርና ሞገስ ለትግሉ ሰማዕታት አመሰግናለሁ።
የህወሓት ሊቀመንበርና የትግራይ ክልል መስተዳድር ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል በመክፈቻው ስነ ስርዓት ከተናገሩት የተወሰደ ነው። ዶክተር ደብረጽዮን ለጠቅላይ ሚኒስትር ዶክተር አብይ አህመድ የመክፈቻ ንግግር እንዲያደርጉ ጋብዘዋል።
ትግራይ ኩራት ታሪክ ሀገርናን መበቆል ስልጣንናን ዝኾነ ሐውልት አክሱም ዝርክበላ ቦታ እያ።
ትግራይ የሀገራችን ኩራት የሆነ ሐውልት አክሱም የሚገኝባት ክልል ናት። ትግራይ ከሃይማኖትነት አልፎ የክብራችንና የእምነታችን መገለጫዎች የሆኑት የእስልምናና የክርስትና ሃይማኖት ለመጀመሪያ ጊዜ ወደ አገራችን የገቡት በአክሱምና በነጃት ነው የሚሉና ትግራይ ያለ ኢትዮጵያ፣ ኢትዮጵያ ያለ ትግራይ ሞተር የሌላት መኪና ናት ሲሉ ገልጸዋል።
ትግራይ ብዘይ ኢትዮጵያ፣ ኢትዮጵያ ድማ ብዘይ ትግራይ ከመኪና ብዘይ ሞተር ትርጉም የብሉን።
ከዚህ በመቀጠል ከሁሉም ዞኖች ለተወከሉ ተሳታፊዎች ያላቸውን ጥያቄ እንዲያቀርቡ በዶክተር ደብረጽዮን ገብረ ሚካኤል እድል መስጠት ጀመረ። የተወሰኑ ጥያቄዎችን እንስማ።
እንደተነገረው የትግራይ ህዝብ ከጎኖ ነው። ድሆች እየቆፈረ ገደልና ለማ እየቆፈረ የጠገው ጥርጊያ ሲዘጉ ምንድን ነው መግለጫው? ምንድን ነው? ምንም አንዱ ቢቀየር አንዱ ቢወጣ ምንም ችግር የለንም። መስመራችን ላይ እርግጠኛ ሆነን መሄድ ላይ ግን በብዙዎች በጭ በጭ እያለ ነው። እንደተለባ ስፍር እየታየ ነው ያለ። እዚህ ላይ ምን እየተባለ ነው?
ሁሉም በራሱ አቅም ለመበልጸግና ለማልማት ከባድ እንደመሆኑ መጠን የባንክ ብድር እጅግ ወሳኝ ነው። የባንክ ብድር ስርዓቱ ግን በተለየ መንግስት ባንኮች እጅግ ውስብስብ የሆነ ግልጽነት የጎደለው የብድር አሰራር ስርዓት ስላላቸው በዝናብ ብቻ ምርትን ማሳደግ ስለማይቻል ትላልቅ ግድቦች እጅግ አስፈላጊ ናቸው። ከአመት በፊት ለመንግስት ጠይቀን የክልል መንግስትም ተቀብሎት ለጠቅላይ ሚኒስትር ጽፈት ቤት እንደቀረበና የቀድሞ ጠቅላይ ሚኒስትራችን አቶ ኃይለ ማርያም ደሳለኝ ተፈቅዷል እስካሁን ለምን አልተፈጸመም ብለው በየግል ሴክተሩ ሀገራዊ ምክክር መድረክ ላይ ምላሽ ሰጥተውን ነበር። አሁን ግን የውሃሽ
ወጣቶች ስራ ካላገኙ አያርፉ። ነገሩ ወጣት ወጣትን አይበድልም ይስማማም ይሆናል ብዬ ገምታለሁ። በባር ማዶ ሆነው ሲልኳቸው አምፑላንስ ማቃጠል የነሱ አይደለም የኢትዮጵያ ልጆች አይደለም ተላላኪዎች የአክሱም የቅርሶቹ ጉዳይ በጣም በተመናመነ ሁኔታ ነው ያለውና የመጨረሻው አደራ ምሎት የኤርትራ ጉዳይን አንስተውታል አንድ መፍትሄ እዛካባው ያሉ ሰዎች ማሳቸው አያርሱም ተከልክለዋል ቁመው ነው የሚያድሩ ለሃያ አመት ከሃያ አመት በላይ ሰው ያለ ደሞዝ ይጠብቃል ያለ ደሞዝ እኔ ለሃያ ቀን አልሰራም አክሱም እኮ ጢስ አልባ ኢንዱስትሪ የቱሪስት እኮ ነው ምን ሌላ ያስፈልጋታ ነው ብለ መልስ ይመለስልና ጥሩ ነው አለ እዛ ግን ውሃ የለም ውሃ ከሌለ ቱሪስት ይመጣ
ዲሞክራሲያው ፍርአት ኮይና ዝተ አሰሩ ትግራወት ነው ካሊ ዝፈጸመካ
በዲሞክራሲያው ፍርአት ሆነን የታሰሩ የትግራይ ተወላጆች አሉ ሌላ ወንጀል የፈጸመ ይቅርታ እየተደረገበት ሰሚያጡ የትግራይ ተወላጆች በሽዎች የሚቆጠሩ በሆነ ቤት እንዳሉ ይነገራል ይህ ጉዳይ እንዴት ነው የሚጠየቀም ነበር
ከአመት ይደሊ
ዶክተር አቢ ተቀበል ያለ መልስዋል እናዳምጣቸው
ዛድ ቡኽራይ የሚባል ቦታ ከአድዋላ ራቅብላ አድዋላና ዳገራይ ማከለ አድ ቡኽራይ የምትባል ትንሽ የመንደራለች የምራብ ሰዎች ያቃሉ አንድ አዴሮማን የሚባሉ አሮጊት ነበሩ እና አዴሮማን ብዙ የኛ ታጋዮች አይቀርባቸው ለምንድን ነው ብዬ ስጠይቅ መጀመሪያ ኢዱ ነበሩ አሉ እና አደረማን ጋር ብዙ ጊዜ ቡና እየጠጣው እናወራለን ለምንድን ነው ኢዱ የሆኑት ህዋት ያለች አልኳቸው አይ አሁን እኮ ህዋት ነኝ መጀመሪያ ስመጣ ግን ጠረጠርኳት እኔ ኢትዮጵያዊነቴን ስለምፈልግ በኢትዮጵያ ጉዳይ ላይ ጥርጣሬ ነበረኝ ለዛ ነው አሉ ስለዚህ ዛሬ መቀሌ ከእናንተ ሳይሆን በጣም ገጠር አካባቢ ያለው አሮጊቶች በኢትዮጵያዊነት ላይ ያላቸው አቋም በደንብ የሚታወቅ የማያጠራጥር የኢትዮጵያም ህዝብ የሚገነዘበው የተከፈለው ዋጋም የሚታወቅ ነው የአንድ ሰሞን ሳይሆን ለአንድ ምዕተ ዓመት የቆየ ታሪክ ነው በየጊዜው ጠላት መጥቶ የሚያፍርበት ሀገር ስለሆነ በዚህ እኔም ኢህአደግም የተቀረው የኢትዮጵያ ህዝብም ጥርጣሬ ስለሌለው ከምቀደምኩም ኮራ እንድትሉ ነው ኢትዮጵያ አንድ መሆን አለባት በዘር ተከፋፍለን ልንባል አይገባም የሚል ጥያቄ ብዙ ሰው አንስቷል በተለይ ደግሞ ከራያ የተናገሩት ወንድም ተናግረዋል እኛም ጋር ችግር አለ ሰውም ይረዳበት መንገድ ችግር አለ የኛ ችግር ምንድነው ለማንነት የሰጠነው ጊዜ ጉልበትና ለአንድነት የሰጠነው ጊዜና ጉልበት እኩል አይደለም አሁን ኢትዮጵያ ውስጥ ስለ ኢትዮጵያ አንድነት ማስተማር በተለይ ወጣቶች እንዲያቁ ማድረግ በጣም ያስፈልጋል ምክንያቱም እንደ ባዕድ እንደ ባይተዋር መታየት ለኛ አይገባም አያስፈልግም እሱን ለመቀየር ኢህአደግ በግምገማ በዝርዝር የተመለከተው አሁንም ቀዳሚ ስራችን የሚሆነው እሱ ነው የሚሆነው በቀጣይ የምንሰራበትና የሚስተካከል በቀላሉ የሚቀየር መሆኑን ግን ላረጋግጥላችሁ ፈልጋለሁ ትግራዋይ በሄደበት ክልል እየተወረሰ እየታሰረ እየተገረፈ አሁን ደግሞ እናቴ በሽዎች የሚቆጠር ታስረው ያሉት በሁለት መንገድ ብናየው ለምሳሌ ትናንት ከኦሮሚያ ክልል መንግስት ጋር ውይይት ነበረኝ በድፍን ኦሮሚያ በኦሮሚያ ክልል ውስጥ አጠቃላይ ላለፉት አንድ አመት የነበረ እስረኛ 29 ሰው ብቻ ነው ኦሮሚያ ውስጥ የትግራይ ማንነት ያለው እስረኛ የነበረው ከነዚህ ውስጥ በባለፈው ይቅርታ እና በተለያየ መልከት ተፈተው 11 ሰው ብቻ ነው አሁን እስር ቤት ያለው ከ11ዱ 6ቱ የተፈረደባቸው ናቸው ኮንትሮባንድ ነው በፍጹም ከፖለቲካም ከማንነት ስር የለው 6ቱ 5ቱ በቅርቡ በነበረው ግጭት ውስጥ ቦምብ ጭምር የተገኘባቸው በሚል በክስ ፕሮሰስ ያለ ነው ሁለት ሰው በሽብር ምክንያት ከክልል ወደ ፌደራል ሄዷል ከዛቸው እነዛ አምስቶች ያልተፈረደባቸው መልሰን ፈትሸን ስለወንጀላቸው ሳይሆን ስለትግራይ ህዝብ ክብር ማድረግ የሚገባን እናረጋለን ተባብለን ተወያይተናል በቅርቡ መፍትሄ ያገኛል ባለፈው ኮንፈረንስ ይካሄድ ብዙ የኦህዴድ ካድሬዎች ከኦሮሞ ህዝብ የተወጣጡ ሰዎች መጥተው ነበር እዚህ እና ካያችሁ በኋላ በጣም ለህወሓት ወቀሱ። ምን አይነት ድርጅት ነው ይሄ? እዚህ ዝም ብሎ አንበሳ እየመሰለ እዛ ህዝቡ ችግር ላይ ነው ያለው ብሎ በጣም ወቀሱ። እኔ አሁንም ያለኝ ምክር የትግራይ ህዝብ ከአማራ ህዝብ፣ የትግራይ ህዝብ ከኦሮሞ ህዝብ መገናኘት ሲጀምር፣ መነጋገር ሲጀምር እኛ መስራት የማንችለውን አንቃችሁ መያዝ ትጀምራላችሁ። ህዝቡ ይተዛዘናል፣ ኑሮ ያውቃል፣ ገበሬ የገበሬ ህይወት ያውቃል፣ ደሃ የደሃ ህይወት ያውቃል። እሱን እየረሳን ያለን እኛንን የገመገመው ዋናው ብልሽት ያለው እኛ ላይ ነው። ከቁንጮ ጀምሮ የተነሳንበት አላማ ዘንግተን የህዝቡን ፍላጎት መመለስ አልቻልንም። የእኛ ብልሽት ነው ወደ ህዝቡ ወርዶ ህዝብና ህዝብ እያጋጨ ያለ የሚል ግምገማ ነው ያለን እኛ እንጂ ትግራይ ከኦሮሞ ትግራይ ከአማራ ምንም ችግር የለበትም። በሽታው ያለው እኛ ጋር ነው። እኛ ስንስተካከል የእናንተ ድሮም የነበረ ወደፊትም የሚኖር ስለሆነ የሚበላሽ ነገር አይኖርም ማለት ነው። ዋናው ጉዳይ አሁን እዚህ የመቀሌ ውሃ እንደዚህ ይሆናል፣ የአክሱም ውሃ እንደዚህ ይሆናል ብዬ ለዚህ ለተከበረ ህዝብ የማይሆን ተስፋ መስጠት አልችልም። መዋሸትም አልፈልግም። ራሴም አላውቀውም ጉዳዩን። የመቀሌ ውሃ መች ተጀመረ፣ የተደረሰ ሚስጥሩም አላውቀውም። ሌላ ስራ ስለነበረኝ ነኝ። አሁን የጂቲፒ አጋማሽ ግምገማ እያደረግን ስለሆነ በግምገማችን ከህዝብ የሚነሱ ጥያቄዎች፣ ሮሮዎች ቅድሚያ የሚሰጣቸው ከተለዩ በኋላ ሀገር ደግሞ ያላት አቅም ያላት ሀብት ከታየ በኋላ መፍትሄ የሚያገኝ ጉዳይ መሆኑ ግን አልጠራጠርም። ምክንያቱም ብዙ እየፈታን ስለመጣን።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አዳራሽ ውስጥ ከመግባታቸው በፊት በሰማዕታት ሐውልት ጉንጉን አበባ ማስቀመጣቸው ይታወቃል።
ከመቀሌ ወደ አዲስ አበባ ይወስደናል ቀጣዩ መጽሔት ርዕስ። ክሳቸው ከተቋረጠላቸው 114 ሰዎች መካከል ዛሬ ሁለቱ የዋልድባ ገዳም መነኮሳት ከእስር መፈታታቸው ታውቋል። ትላንት ከቀትር በኋላ 14 ሰዎች መፈታታቸውንም ምንጮች ተናግረዋል። መለስካቸውማ ዝርዝሩን ይዟል።
ከትናንት በስቲያ የፌዴራሉ ጠቅላይ አቃቤ ሕግ የ114 ተከሳሾችን ክስ ማቋረጡን ካስታወቀ በኋላ ቁጥራቸው በውል ያልታወቁ ሰዎች መፈታታቸው ታውቋል። ዛሬ ጠዋት ከተፈቱት መካከል አቃቤ ሕግ በሽብር ወንጀል ክስ መስርቶባቸው የነበሩትና ከዋልድባ ገዳም የመጡት አባ ገብረ ኢየሱስ ኪዳነ ማርያምና አባ ወልደ ሥላሴ ወልደ ሃይማኖት ይገኙበታል። እንዲሁም በዚሁ መዝገብ አብረዋቸው ክስ የተመሠረተባቸው አቶ ነጋ ዘላለም መፈታታቸው ታውቋል። የአቶ ነጋ ዘላለም ጠበቃ አቶ አለልኝ ምረቱ ለቪኦኤ እንደገለጹት መነኮሳቱ በአሁኑ ጊዜ ከዘመዶቻቸው ጋር ሆነው በስልክ አናግረዋቸዋል። በሌላ በኩል ደግሞ አባቴ አራሮ ቱሳ ከመደወላቡ ዩኒቨርሲቲ ተይዘው የነበሩ ፍራውልና ጅግሳ አብዲሳ የተባሉ ሰዎች ትናንት በአስር ሰዓት ገደማ መፈታታቸውን ጠበቃቸው አቶ ወንድሙ ይብሳ ተናግረዋል። አቶ ወንድሙ ይብሳ እንዳሉት እሳቸው በትክክል የማያውቋቸው ተጨማሪ 11 ሰዎችም ከእነዚሁ ሰዎች ጋር መፈታታቸውን ተናግረዋል። አቃቤ ሕግ እሳቸው እንዲቋረጥ ወስኛለሁ ካለው 114 ሰዎች መካከል ስንቱ እስከ ዛሬ ባለው ቀን እንደተፈቱ በውል የሚታወቅ የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ተከታዩም ከዚሁ ርዕስ ጋር ያቆየናል። አድማጮች፣ በዛሬው ዕለት ከእስር የተፈቱት ሁለቱ ቀደም ብሎ መለስካቸው የገለጻቸው የዋልድባ መነኮሳት አባ ገብረ ኢየሱስ ኪዳነ ማርያምና አባ ገብረ ሥላሴ ወልደ ሃይማኖት ከእስር ተፈታን ማለት የምንችለው አገራችንና ቤተ ክርስቲያናችን ከታሰሩበት ማነቆ መፈታት ሲችሉ ነው ብለዋል። አያይዘውም በአሁኑ ወቅት በእስር ላይ ያሉ ብዙ ሰዎች ሲፈቱና የአገሪቱ ሰላምና አንድነት ሲረጋገጥም ከእስር በመፈታታቸው እንደሚደሰቱ ነው የገለጡት። ማምሻውን ጽዮን ግርማ አጠር ያለ ቃለ ምልልስ አድርጋለች።
አባ ገብረ ኢየሱስ ኪዳነ ማርያም እንኳን ከእስር ተፈቱ። ዛሬ ነው ከእስር የወጡት። ስንት ሰዓት ላይ ነው?
አዎ፣ እናንተ ምን
እንኳን እግዚአብሔር አባቶቻችን ያባው አምላክ አገናኘን። ዛሬ 5 ሰዓት አካባቢ ነው፣ እዚህ ሰዓት ነው እንግዲህ ወጣ ነው።
መቼም ከእስር የተፈታን ሰው ወዲያውኑ አግኝተን ስናነጋግር አጠር ያለ ቃለ ምልልስ ነው የምናደርገውና በአጠቃላይ የታሰራችሁበት ጊዜና የእስር ሁኔታችሁ ምን ይመስል ነበር? በፍርድ ቤት የነበረው ሁኔታ በዘገባ ሲወጣ ነበር፣ ግን እንደው ከእናንተ አንደበት አጠቃላችሁ የእስር ሁኔታችሁን እንዴት ትገልጹታላችሁ?
እኛ የታሰርነው ታህሳስ 28/2009 ዓ.ም ነው። ግን ያው የፍርድ ቤትና የማዕከላዊ የቂሊንጦ ችግር በእኔ አንደበት ብቻ ተገልጾ ዘለቅ አይደለም። ወደፊት ያው ብዙ የምንነጋገርበት ይሆናል። ለአሁኑ ግን እግዚአብሔር የተመሰገነ ይሁን። በእውነት የአባቶቻችን አምላክ ከብዙ ፈተናዎች አውጥቶ እናንተ ጋር እንድንነጋገር አብቅቶናል። በእውነት እኔ እግዚአብሔርን የማመሰግነው እኛ ደካሞች ብንሆንም በህዝባችን ጥረት፣ በህዝባችን ትግል፣ በአባቶቻችን አምላክ በአበው አምላክ ቸርነትና ኃይል የመጣብንን ፈተናና ችግር አስወግዶ አሁን ከወገናችንና ከህዝባችን ጋር እንድንቀላቀል አድርጎናል።
እንደጠቀሱት እንግዲህ እኔም በመግቢያ ላይ እንደጠቀስኩት ሰፋ ባለ ውይይት እንመለሳለን። ስለ ማዕከላዊውም፣ ስለ ቂሊንጦ፣ ስለ ፍርድ ቤት የነበራችሁን ቆይታ ተመልሰን እናናግራችኋለን። ግን እንደው በጣም ፈታኝ ችግር ነበረና ዛሬ ተገላገል ነው እሱን ችግር የምትሉት ከነበረው ጊዜ ከባዱ ጊዜ የትኛው ነበረ?
አሁን ተገላግለናል ማለት አይደለም። እስር ተፈታን የምንለው ሀገራችን ቤተ ክርስቲያናችን ከታሰሩበት ማነቆ የተተበተበው ማነቆ ሲበጠስና ሲፈታ ነው ከእስር ተፈታን ብለን የምንናገረው። አሁን ግን ታግተን ነበር፣ ከእግት ተለቀን ወደ ማህበረሰቡ ብዙሃኑ ወደ ታሰረበት እስር ቤት ተገናኘን፣ አብረን በአንድ ላይ ተቀላቀልን ማለት እንጂ ከእስር ተፈታን ማለት አይደለም። ምክንያቱም በብዙ ነገር ታስረን ነው እየተንቀሳቀስን ያለ ነው። እዚያ ውስጥ አካላችን ነው የታሰረው። መንፈሳችን ባይታሰርም እግዚአብሔር ከኛ ጋር ቢሆንም ብዙ ወገኖቻችን ታስረዋል። አሁንም ከ5 ዓመት ከ3 ወር ድረስ ያስቆጠሩ ወንድሞቻችን እንደታሰሩ ነው። እንደና አሸናፊ አካሉ ያለ ለ5 ዓመት ከ3 ወር ያለምንም ፍርድ በቂሊንጦ ማረሚያ ቤት የሚገኙ ወንድሞቻችን እነዚህ እስካልተፈቱ ድረስ ከእስር ተፈታን ብለን ደፍረን ልንናገር አንችልም። እኛ እነሱ እስካልተፈቱ ድረስ እኛ ተፈታን ልንል አንችልም። እኛ የምንፈታው አሁንም በእስር ውስጥ ወይም በእገታ ውስጥ ያሉ ወንድሞቻችን ሲፈቱና የሀገሪቱ ሰላምና አንድነት ሲረጋገጥ የመናገር መብት፣ የመጻፍ መብት፣ በሀገሪቱ መልካም አስተዳደር ሲሰፍን ያኔ ነው ከእስር ተፈታን ብለን የምንናገረው። ሁለተኛ የእኛን መታሰር፣ የእኛን መቸገር፣ የእኛን መንገላታት በማዕከላዊም ሆነ በቂሊንጦ የደረሰብንን ግፍ በመስማትና በእናንተም ራዲዮ በተለያዩ ማህበራዊ ድረገጾች፣ ሚዲያዎች ሲተላለፍ በመስማት ለተባበሩን፣ ከቦታው ድረስ መጥተው ለጠየቁን ሙስሊምና ክርስቲያኖች፣ ሌላም ቢሆን ሌላም ሃይማኖቶች በአጠቃላይ ስለ እኛ የተጨነቁ ያሰቡ ወንድሞቻችን፣ እህቶቻችን፣ ወገኖቻችን በሙሉ ኢትዮጵያውያን በዓለም ዙሪያ የሚገኙ ህዝባችን እጅግ በጣም አድርገን እናመሰግናቸዋለን። በገዳሙ ስም በዋልድባ ገዳም ስም እጅግ አድርገን እናመሰግናቸዋለን። ምክንያቱም እኛ ከእስር የወጣ ነው በህዝባችን ጥረትና በህዝባችን አይዟችሁ ባይነት፣ ሞራን ሰጭነት፣ ድጋፍ ሰጭነት እኛ ዛሬ ከታገትንበት ቦታ ወጥተን ከወገኖቻችን ጋር እንድንቀላቀል አድርገውናል።
በጣም አመሰግናለሁ አባ ገብረ ኢየሱስ ኪዳነ ማርያም። እንደው ግን አባ ገብረ ስላሴ አብረውት ካሉ እሳቸውንም ባናገራቸው።
በጣም አድርገን እናመሰግናለን። ከአባ ጋር ላገናኛችሁ። ከኔ ጋር ደህና
ሁኑ። አባ ገብረ ስላሴ ወልደ ሃይማኖት እንኳን ከእስር ተፈቱ በመጀመሪያ። እንደው ከዛ ቀጥዬ ግን አሁን ከእስር ተፈታችኋል፣ የእስር ቆይታችሁ እንዴት ይገልጹታል? ዛሬ ደግሞ በመፈታቶት ምንድን ነው ያሉት ስሜት?
ተፈታን ማለት አይቻልም። ምክንያቱም ብዙ ወንድሞቻችን በስቃይና በመከራ ውስጥ ነው ያሉትኝ። ለብዙ ዘመናት አስቆጥረው እየተሰቃዩ ያሉበት ነው። ምክንያቱም እኛ ወደዚህ መውጣቱ ከዛ ከእገታ ነው የወጣ ነው እንጂ ከእስር ተፈታነ ማለት አይቻልም። ብዙ ወንድሞቻችን እየተሰቃዩ በመከራ በስቃይ ነው ያሉትኝ። ብዙ መከራ ብዙ ችግር አይተናልኝ።
እርሶ እንግዲህ በተለየ አባ ገብረስላሴ በተለይ የምንኩስና ልብሳችሁን እንድታወልቁ ስትገደዱ ማረሚያ ቤት ውስጥ መሬት ለመሬት ተጎትተዋል የሚል ለፍርድ ቤትም ቀርቦ በዘገባችን አካተን ነበርና ጠበቃችሁም በወቅቱ ገልጸውልን ነበረ። እሱን ሁኔታ በእርሱ አንደበት ደግሞ ቢገልጹልን።
ዳር 2714 ቀን ከእስር ቤት ከነበርኩትኝ ወደ ጨለማ ቤት ሰው ወደሌለበትኝ ይዘውኝ ሄደው ከዛ በዛ ባለሁበት ሰዓት ቀጠሮ የሌለኝን ቀጠሮ አለ ብለው አታለው ወስደው ቀጠሮ አለ ብለው አውጥተው ጠበቃችን በተናገሩት መሰረት ልክ ናቸው እውነት ነው አራት ጎማ ብትር የያዙ አንድ ሰው ያው መሬት ለመሬት እየጎተተ ሌሎች ደግሞ በኋላ በኋላ እየተከተሉ ያው ከጧቱ 2 ሰዓት ጀምሮ እስከ 4 ሰዓት ድረስ ቆብህን የሃይማኖት ልብስህን አውልቅ እያሉ እየተሳደቡ የተወለድኩበትን አገር እና ማንነቴን እየሰደቡ እኔም ቢሰድቡኝ ጥሩ ነበር እና እየደበደቡ ያው ብዙ መከራና ስቃይ ደርሶብኛል። እኔ ብቻም አይደለሁም ያው ወንድሜም አባቴም እንደ አባቴም እንደ ወንድም ማያቸው አባ ገብረየስ ያው ብዙ ስቃይ አይተዋል እሳቸውም።
አባ ገብረስላሴ በጣም አመሰግናለሁ ለሰጡን ማብራሪያ። ሰፋ ባለ ፕሮግራም ደግሞ ተመልሰን እንመጣለን። ለዛሬው ግን ሁለታችሁንም በጣም አመሰግናለሁ።
እሺ እናመሰግናለን።
እሺ
ወደ ቀጣዩና የመጨረሻው የመጽሔት ርዕስ እንሸጋገር። የሐሮማያ ዩኒቨርሲቲ ተማሪዎች በየጊዜው ደረሱብን በሚሏቸው የፌዴራልና የመከላከያ ሰራዊት ጥቃቶች ሳቢያ ትምህርታቸውን ካቋረጡ ከአንድ ወር በላይ እንደሆናቸው ለአሜሪካ ድምፅ ተናግረዋል። ቀደም ሲል ያነሷቸው ጥያቄዎች ባለመመለሳቸውም ወደ ትምህርት ገበታቸው እንደማይመለሱ ተናግረዋል። ትላንት በስልክ አግኝቶ ያነጋገራቸው የኦሮምኛው ክፍል ባልደረባችን ሶራ ሐላኬ ተከታዩን አጠናቅሯል።
ሐሮማያ ዩኒቨርሲቲ ዋናው ግቢ ውስጥ የሰፈረ የመንግሥት የመከላከያ ኃይል ተማሪዎቹን ወደ ትምህርት እንዲመለሱ ለማስገደድ ትናንትና ከትናንት በስቲያ መኝታ ክፍሎቻቸውን እየሰባበረ ደብድቧቸዋል ሲሉ ሶራ ያነጋገራቸው ተማሪዎች አቤቱታቸውን አሰምተዋል። ባለፈው ረቡዕ ተማሪዎች ወደ ካፌ እንዳይገቡና እንዳይመገቡ ሲያደርጉ ሲሰባሰቡ ፌዴራል ፖሊስ በዱላ ደብድቧቸዋል፣ አስለቃሽ ጋዝም ተጠቅመዋል ብለዋል እማኝነን ያሉት ተማሪዎች። ወደ 500 የሚሆኑ ተማሪዎችን ሰብስበው መታወቂያቸውን ቀምተዋል፣ በፊታቸው አስተኝተው ደብድበዋቸዋል። ከነዚህ ውስጥ 32ቱ ከፍተኛ ጉዳት ደርሶባቸዋል፣ አራቱ በሐረር ሆስፒታል እየታከሙ ይገኛሉ፣ ሌሎቹ ወደ ሕይወት ፋና ሆስፒታል ተወስደዋል ብሏል ቪኦኤ ያነጋገረው እማኝ ነኝ ያለ ተማሪ። የጢስ ቦምብ የተወረወረው ዊግ ተብሎ በሚጠራው የሴቶች ማደሪያና አመል በሚባለው የወንዶች ማደሪያ ላይ እንደሆነ ተገልጿል። ከዚህም ሌላ ተማሪዎቹ የታሰሩ ሌሎች ተማሪ ጓደኞቻቸው እንዲፈቱ በመጠየቅ ወደ ትምህርት ገበታ ላለመግባት መወሰናቸውን ገልጸዋል። ቁጥራቸው ከአስር በላይ ነው የተባለ ተማሪዎች ከአንድ ወር በላይ ለሚሆን ጊዜ መታሰራቸውን ገልጸዋል። ተማሪዎቹ የተያዙት ለእረፍት ወደ ቤታቸው ሲሄዱ መንገድ ላይ ከአውቶቡስ እንዲወርዱ ተደርጎ እንደነበርና እስካሁንም ያሉበትን እንደማያውቁ ሶራ ያነጋገራቸው ተማሪዎች አመልክተዋል። እነርሱን ካለቀቃችሁልን አንማርም ብለናቸው ነበር። ባለፈው ሳምንት እንደሚለቀቁ ገልጸውልን ነበር፣ ግን አልተለቀቁም። በዚህ ምክንያት አንማርም ስንል ነው መጥተው ማደሪያዎቻችን ድረስ እየገቡ የደበደቡን። ልጆቹም እስክሪፕቶ ብቻ እየያዙ ክፍል ይገቡና ሳይማሩ ይመለሳሉ ነው ያለው ተማሪው ለቪኦኤ በሰጠው ቃል። ተማሪዎቹ በተጨማሪም የአስቸኳይ ጊዜ አዋጁ እንዲነሳ፣ ወታደር ከግቢያቸው እንዲወጣ፣ የታሰሩት ተማሪዎች በአስቸኳይ እንዲለቀቁ ጥያቄዎቻቸውን ደጋግመው እያሰሙ መሆናቸውን ይገልጻሉ። ተማሪዎቹ ባቀረቡት አቤቱታ ላይ የዩኒቨርሲቲውን ፕሬዚደንት፣ የግቢውን ፖሊስ አዛዥ፣ የምስራቅ ሐረርጌ አስተዳደርና ሌሎችም ጉዳዩ ይመለከታቸዋል ወይም ቅርበት ይኖራቸዋል ያላቸውን ባለሥልጣናት ለማግኘት ሶራ ጥረቶችን ቢያደርግም ሳይሳካ መቅረቱን ዘግቧል።
ص
ሶራ ሀለኬ ያጠናቀረውን ሰለሞን አባተ እንዳቀረበው ነበር አድማጮች የተከታተላችሁት። ለዘገባው እናመሰግናለን ሁለቱንም አድማጮች። አሁን ለሁለተኛው አጋማሽ ነው በቀጥታ የምናመራው፣ ቀዳሚው ውይይት ነው። አማራው በአማራነቱ መደራጀቱ ለኢትዮጵያዊነት ጠቃሚ ነው ሲል ይንደረደራል። የተለያዩ አማራ ስብስቦች በአማራነት እየተደራጁ ሆናቸው ይታወቃል። እውን ኢትዮጵያዊነትን ለማጠናከር የአማራው በአማራነት በዘር ወይም በጎሳ ፖለቲካ መደራጀቱ ጠቃሚ ነው? በዚህ ነጥብ ዙሪያ አራት እንግዶችን አነጋግረናል። ፕሮፌሰር ጌታቸው በጋሻው በሺካጎ የሃርፐር ኮሌጅ የምጣኔ ሀብት ጥናት መምህር ናቸው። አቶ ኃይለ ገብርኤል አያሌው የአንድ አማራ ንቅናቄ የድርጅት ጉዳይ ኃላፊ ሲሆኑ፣ አቶ ተክሌ የሻው የአማራ ህልውና ለኢትዮጵያ አንድነት ድርጅት ሊቀመንበርና ፕሮፌሰር አለም አንተ ገብረስላሴ ቀድሞ በዊሊያም ኤንድ ሜሪ ኮሌጅ የህግ መምህር ናቸው። እንግዶቻችን ያወያያቸው አዲሱ አበበ ነው። ለዛሬ በወቅታዊ ጉዳይ ላይ ብቻ የሰጡትን አስተያየት ያሰማና ዋናውን የተነሱበትን ውይይት ግን ነገ ቅዳሜ በሰፊው ይቀጥላል። ዶክተር አብይ ወደ ስልጣን መጥተዋል። ኤችአር 128 በዩናይትድ ስቴትስ ምክር ቤት ጸድቆ አልፏል። በአጠቃላይ የኢትዮጵያ ወቅቱ ሁኔታ ምን ተስፋ ይሰጣል ይላል። ለቀዳሚው አስተያየት ታዲያ ፕሮፌሰር ጌታቸው በጋሻው ይመልሳሉ።
እሺ፣ ገሪ ስልኝ ለዚህ በጣም በጣም ጥሩ እድል ለኢትዮጵያ መጥቷል። ዶክተር አብይ ኢትዮጵያን አንድ ለማድረግ የኢትዮጵያዊነትን ስሜት በደንብ በመናገር የብዙውን ኢትዮጵያዊ ልብ የሰለቡ መልካም ሀሳብ ያላቸው መሪ ናቸው እና የፈለጓቸውን ነገሮች አያሰቧቸውን ወይም ይዟቸው የመጧቸውን አጀንዳዎች ለመፈጸም ይችላሉ ወይ? ይሄ ወያኔ ከፊታቸው በሚጥለው መሰናክል ምክንያት ብዙ ችግሮች ሊገጥሙባቸው ይችላሉ። ግን እነኚህ ችግሮች ደግሞ እንዳይጥሏቸው የመላው የኢትዮጵያ ሕዝብ ድጋፍ ከእሳቸው ጀርባ ከሆነ ዓለም አቀፋዊ ድጋፍ እንዳላቸው በሰፊው እናያለን። አሁን ይሄ ኤችአር 128 ማለፍ ትልቅ ጉልበት ይሰጣቸዋል። ወያኔዎች እንዲታቀቡ ያስገድዳቸዋል። ደፈር ብለው አሁን ያለውን እድል በመጠቀም መሰረታዊ የሆኑ የለውጥ እርምጃዎችን እየጀመሩ ለኢትዮጵያ ሕዝብ ተስፋ እየሰጡ በተግባር እያሳዩ የሕዝቡን ድጋፍ እየሰበሰቡ ከቀጠሉ አገራችን የተሻለ ሁኔታ ላይ ልትወስድ ትችላለች ብያለሁ።
አመሰግናለሁ። እንግዲህ የዶክተር አብይ መምጣት በቀና መንገድ ተመልክተነዋል። ነገር ግን ይዞት እሳቸው የምንጠብቀው አስቸኳይ ጊዜ አዋጁን አስቸኳይ ማንሳት፣ የህወሓት የበላይነት የሚታይባቸውን የደህንነትና የሚሊተሪ ተቋሞችን መለወጥ መቻል፣ እንዲሁም ደግሞ የአማራው ህዝብ ያነሳ ያለውን ጥያቄ የወልቃይትን ጥያቄ በኃይል የተጨፍልቆ ማንነቱ እንዲጠፋ እየተደረገ ያለውን የወልቃይትን ጥያቄ እንደ ጥያቄ ሲቀበሉልን እንደ አንድ አማራ ይህንን እንጠብቃለን። ለውጡን በበጎ እንመለከተዋለን። ከዚህ አኳያ የእኛ መልስ ማግኘት አለበት ብለን እናስባለን።
አቶ ተክሌ
አመሰግናለሁኝ። በእኛ በኩል አንድ ጨቋኝ ብሔረሰብ ህዝብን በህዝብ ጨቁኖ አያውቅም ብሎ በመናገሩ ምኒልክን ጥሩ መሪ እንደነበሩ ማናገሩና ስለ ኢትዮጵያ አንድነት መስበኩ ወያኔ የመጣበትን መንገድ ንዷል ብለን እናምናለን። ይሄ በዚህ በኩል መግፋቱ ጥሩ ተስፋ ነው። ወያኔ የቆመበትን መሰሶት በአማራና በኦሮሞ መካከል የገነባውን የጥላቻ ግንብ አፍርሷ ብለን እናምናለን። ሁለተኛ ግን የመጣበት አመጣት የወጣት ሰው ነው። ገና 42 ዓመት ሰው ነው። 15 ዓመት ልጅ ነበረ። ያሳደገው ድርጅት ነው። እዚያ ድርጅት እንዴት ብሎ ማዕቀብ ይወጣል ብለን ስናስብ የምንጠይቃቸው ብዙ ጥያቄዎች አሉ። የተፈናቀሉ አማሮች ወደ ቦታቸው መመለስ አለባቸው። እሱ አማራ ብቻ ሳይሆን ኦሮሞዎቹ፣ አኝዋቆቹ፣ ሶማሌዎቹ ተፈናቅለዋል። የተፈናቀሉ ኢትዮጵያውያን ወደ ቦታቸው አስፈላጊው ካሳ ተከፍሏቸው እንዲመጡ እንፈልጋለን። በአማራው ላይ የዘር ማጥፋት ወንጀል ተፈጽሟል ብለን እናምናለን። ያን ለፍርድ የማቅረብ ሂደት ይጀምራል ወይ አይጀምርም? ያ ጥያቄ ይሆንበታል። እዚያ የተረፈ አሁን ወንድሜ ኃይለ ገብርኤል ያላቸውንና በመግለጫ ወጣናቸው አሉ ግጽ ለዳድቤ ተፈንላቸዋል ያንን ከፈጸሙ ከጎናቸው እንቆማለን አለበለዚያ እንግዲህ ወደፊት ምን ያቸው ይሆናሉ።
ፕሮፌሰር አለማንተ አጭር አስተያየት።
ብዙዎች ወንድሞች የተናገሩት እኔም እጋራለሁ፣ ግን ተጨማሪ ላሳስብ ምፈልገው በአንድ በኩል የለውጥ አየር እየመጣ እንደሆነ ኢትዮጵያ ግልጽ ይመስላል ከሰውየው አነጋገራቸው። የሆነ ሆኖ በተቃዋሚ ጎራ የተሰለፉት ወገኖች እና ጠቅላላ የኢትዮጵያ ሕዝብ በዚህ የሚያማልል ንግግራቸው ሳይዘናጉ ትግላቸውን መቀጠል አለባቸው፣ ፕሬሸር መፍጠር አለባቸው። ይህን ካላደረጉ ያው መልሶ ጭቃ መሆኑ ነው። ነገር ግን ይሄን እያልኩ በሌላ በኩል ጊዜ ፋታ መስጠት ተገቢ ይመስለኛል። በአንድ ቀን በአንድ ጀንበር ሁሉም ነገር ሊፈጸም ስለማይችል ትንሽ ጊዜ የሚያስፈልጋቸው ይመስለኛል። ይህንን ደግሞ ትዕግስት ልናደርግ ይገባል። በተረፈ ግን አቶ ኃይለ ገብርኤል ያለው የወልቃይትን ጉዳይ አስመልክቶ የራያ ቆቦ እንደዚሁም የእስረኞችን ጉዳይ የጊዜያዊ አዋጁን አስቸኳይ አዋጁን ጉዳይ እነዚህ የመሳሰሉትን ነገሮች ያው መፈተኛችን ናቸው ይመስለኛል።
መልካም። ሁላችሁንም በአድማጮች ስም አመሰግናለሁ። የመጨረሻውን መጀመሪያ አድርጌ ነው ዛሬ ያስተላለፍ ነው። ፕሮፌሰር ጌታቸው በጋሻው፣ አቶ ኃይለ ገብርኤል አያሌው፣ አቶ ተክለ የሻው እና ፕሮፌሰር አለማንተ ገብረስላሴ ስለ ጊዜያቸው አመሰግናለሁ። በተለይ ዛሬ ድረስ የጎሳ ፖለቲካ ወይም በዘር መደራጀት ኢትዮጵያዊነትን ይጎዳል ከሚለው አስተያየት በተቃራኒው በአማራነት መደራጀት ለኢትዮጵያ አንድነት ይጠቅማል ወይም አይጎዳም የምትሉትን ከአንድ አማራ አቶ ኃይለ ገብርኤልን፣ አንድ አማራን በማደራጀት የረዱትን ፕሮፌሰር ጌታቸው በጋሻውን፣ የአማራ ህልውና ለኢትዮጵያ አንድነት ሊቀመንበርን አቶ ተክለ የሻዋን፣ እንዲሁም በሌላ መልኩ ደግሞ በዘር ወይም በጎሳ መደራጀት ይጎዳል፣ አግላይ ነው፣ አይጠቅምም፣ በክፍለ ሀገር መደራጀት ይሻላል የሚሉትን ፕሮፌሰር አለማንተ ገብረ ስላሴን ይዤ ያደረኩት ውይይት ዋናው ውይይታችን እሱ ነበርና ነገ እንደሚቀርብ እየገለጥኩ ለአሁኑ እግዚአብሔር ይስጥልኝ፣ አመሰግናቸዋለሁ።
አድማጮች፣ አሁን አፍሪቃ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የጠቅላይ ሚኒስትር ዶክተር አብይ አህመድ የአምቦ ጉብኝት፣ ቻይና አፍሪቃን ጠቀመች እንጂ አልበዘበዘችም የሚሉ የምሁራን ጥናቶች ቀረቡ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው።
ኤኤፍፒ ወይም አጃንስ ፍራንስ ፕሬስ የተባለው የፈረንሳይ ዜና አገልግሎት አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጸረ መንግሥት ተቃውሞ በርትቶበት በነበረው አምቦ ባለፈው ረቡዕ ጉብኝት አካሂደው በአገሪቱ ለውጥ ለማምጣት በሚደረገው ጥረት የከተማይቱ ነዋሪዎች ጊዜ እንዲሰጧቸው መጠየቃቸውን ዘግቧል። ዶክተር አብይ በአምቦ ዩኒቨርሲቲ በኦሮሞ ባህላዊ አልባሳት ያጌጡ ፈረሰኞችና በደስታ በፈነደቁ ሰዎች አቀባበል እንደተደረገላቸው ዘገባው ጠቅሷል። የተቀበሏቸው ሰዎች ተቃውሞ ያካሄዱ የነበሩትም ጭምር እንደሚገኙባቸው ታውቋል። ጠቅላይ ሚኒስትሩን ለመቀበል ከወጡት ሰዎች በብዙ ሺህ የሚቆጠሩ ሲሆኑ ፖሊሶች ሕግ ለማስከበር ሲታገሉ እንደነበርም ተዘግቧል። ጠቅላይ ሚኒስትሩ ባደረጉት ንግግር ተቃውሞ ሲያካሂዱ የቆዩ ቄሮችን የኦሮሞ ሕዝብ ጋሻ ናቸው ሲሉ አሞግሰዋቸዋል። ጠቅላይ ሚኒስትሩ ጊዜ እንዲሰጣቸው ለጠየቁት የአምቦ ሕዝብ እኛ አሁን በለውጥና በፍቅር ጎዳና ላይ ነው ያለነው ብለዋል። ጊዜ ስጡን፣ ከእናንተ ጋር እጅ ለእጅ ተያይዘን መስራት እንፈልጋለን፣ የምንናገረውና የምንሠራው አንድ መሆን አለበት በማለት ሕዝቡን ለማግባባት መሞከራቸውን ኤኤፍፒ ዘግቧል።
ዶክተር አብይ አህመድ ሀያሉን ኢህአዴግ እንዲመሩ የተመረጡት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በከፊልም ቢሆን በሀገሪቱ የተነሳውን ተቃውሞ ለማርገብ ባለመቻላቸው ምክንያት ከስልጣን ከተሰናበቱ በኋላ መሆኑን ተንታኞች እንደሚናገሩ የፈረንሳይ የዜና አገልግሎት ጠቅሷል። ዶክተር አብይ የጠቅላይ ሚኒስትርነት ቃለ መሐላ ከፈጸሙበት ጊዜ አንስቶ ባለፈው ወር የታሰሩ የታወቁ ተቃዋሚዎች ከእስር ተፈቷል። ለአንድ ወር ያህል ተዘግቶ የቆየው የድረገጽ አገልግሎት ተመልሷል። ይሁንና የቀድሞ ጠቅላይ ሚኒስትር ከስልጣን ከወረዱ በኋላ የታወጀው የአስቸኳይ ጊዜ አዋጅ ገና አልተነሳም ይላል የኤኤፍፒ ዘገባ። ባለፈው ሳምንት ሁኔታዎችን ለማረጋጋት ሲሉ ሶማሌ ክልልን ጎብኝተዋል። በኦሮሚያና በሶማሊያ ክልል ድንበር በተነሱ ግጭቶች በመቶዎች የሚቆጠሩ ሰዎች አልቀዋል። በሚሊዮኖች የሚቆጠሩ ደግሞ ተፈናቅለዋል። ደጀን የታየ የተባለ የዩኒቨርሲቲ ተማሪ ኦሮሞ የኢትዮጵያ መሪ ሲሆን ሰምቻ አላውቅም ካለ በኋላ መሪ መሆን ብቻ አይበቃም፣ አዲሱ ጠቅላይ ሚኒስትር የሚናገሩትን በተግባር ላይ ሲያውሉ ለማየት እጓጓለሁ ማለቱን የፈረንሳይ የዜና አገልግሎት ያወጣው ዘገባ ጠቅሷል።
የዓለም አቀፍ የፖለቲካ ኢኮኖሚ ፕሮፌሰርና በጆን ሆፕኪንስ ከፍተኛ ዓለም አቀፍ ጥናቶች የአፍሪካ ጥናቶች ስራ አስኪያጅ ዴቦራ ብራውቲጋም ዋሽንግተን ፖስት ጋዜጣ ላይ ያወጡት ጽሑፍ ዋሽንግተን ያሉ ሪፐብሊካውያንና ዴሞክራቶች ቻይናን አፍሪካ ላይ የሰፈረች አዲስ ኢምፔሪያል ኃይል አድርገው ያያታል፣ ይህም ለአፍሪካ መጥፎ እንደሆነ ይናገራሉ ካሉ በኋላ እውን ነገሩ እንደዛ ነው የሚል ጥያቄ በማቅረብ ጀምረዋል። የቀድሞው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ቻይና አፍሪካ ውስጥ ብዙም ሥራ የማይፈጥር እርባና ያለው ሥልጠና የማያስገኝ ለብዝበዛ የሚያመችና ዕዳ የሚከምር ብድር ትሰጣለች ሲሉ መክሰሳቸውን፣ ሂላሪ ክሊንተንም የውጭ ጉዳይ ሚኒስትር በነበሩበት ጊዜ ተመሳሳይ ንግግር ማድረጋቸውን፣ ቻይና ወደ አፍሪካ የራሷን ሠራተኞች እያስመጣች የአፍሪካ መሬቶችን እየተቀራመተች ወደ ሀገሯ ምግብ ለመላክ ትጠቀምበታለች በማለት አፍሪካውያን ከቻይና የእጅ አዙር ቅኝ አገዛዝ እንዲጠነቀቁ ማሳሰባቸውን ጸሐፊዋ ዴቦራ ብራውቲጋም ጠቅሰዋል።
ቻይና በአፍሪካ ላይ ያላትን ሚና ያጠኑና የመረመሩ ምሁራን ግን የእኛ ፖለቲከኞች ስለ ቻይና የሚያምኑት ብዙ ነገሮች እውነት አለመሆናቸውን ለመገንዘብ ችለዋል ይላሉ ፕሮፌሰሯ። የሥራ ዕድልንና ስልጠናን ብንመለከት አፍሪካውያን በቻይና ዩኒቨርሲቲዎች እንዲማሩ ዕድል ይከፈታል። ቻይና ስኮላርሽፕ እየሰጠች ነው። አፍሪካውያን ስለ ክህሎትና ቴክኖሎጂ ሲያስቡ ቻይናን እንደ ዋና አማራጭ አድርገው ያሉ ሲሉ በዌክ ፎረስት የቻይና በአፍሪካ መዋዕለ ንዋይ ፍሰትና የሰው ኃይል ልማት ፕሮግራም የፖለቲካ ሳይንስ ፕሮፌሰር ሊና ቤዳብዳላ ገልጸዋል ይላል ዋሽንግተን ፖስት ላይ የወጣው ዘገባ። አፍሪካ ውስጥ ባሉት የቻይና ውጥኖች ላይ ያለው የሥራ ዕድልን በሚመለከት የተደረጉት ጥናቶች እንደሚያመለክቱት 3/4 ወይም ከዚያ በላይ ሰራተኞች አፍሪካውያን ናቸው። ይህም ጠቃሚ የንግድ ሥራ ነው ማለት ነው።
የቻይና የጨርቃጨርቅ ሰራተኞች በወር $500 ያገኛሉ። በአብዛኛው የአፍሪካ ሀገሮች ሰራተኞች ከሚያገኙት የበዛ ነው። ስለሆነም ኢትዮጵያን ወደ መሳሰሉት የአፍሪካ ሀገሮች እየጎረፉ ፋብሪካዎችን የመመስረት እቅድ ያላቸው ቻይናውያን የአገራቸው ሰራተኞችን ወደ አፍሪካ ይዘው መሄድ እቅድ የላቸውም ይላሉ። ካለፉት 10 ዓመታት ወዲህ በርካታ የዩናይትድ ስቴትስና የአውሮፓ ፋብሪካ ባለቤቶች ርካሽ ጉልበት ፍለጋ ወደ ቻይና ያመሩ የነበረውን ያህል የቻይና ኩባንያዎችም ርካሽ ጉልበት ፍለጋ ወደ ሌሎች ሀገሮች እያመሩ መሆናቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁመዋል። ቻይና ለአፍሪካ ሀገሮች የምትሰጠውን ብድር አስመልክቶ የቦስተን ዩኒቨርሲቲና ጆን ሆፕኪንስ ዩኒቨርሲቲ ምሁራን ቻይና እንደ አውሮፓን አቆጣጠር ከ2000 ዓ.ም አንስቶ ወይም ከ18 ዓመታት ወዲህ ስለምትሰጠው ብድር ጥልቀት ያለው ጥናት አካሂዷል። በ15 ዓመታት ውስጥ ቻይና $95.5 ቢሊዮን ብድር ለአፍሪካ ሰጥታለች። ጥናቱ ባመለከተው መሠረት ብድሩ በጠቃሚ ጉዳዮች ላይ ነው ያለው።
የአፍሪቃን ከባድ የመሠረተ ልማት ዝርጋታ ክፍተትን ለመድፈን ውሏል። 600 ሚሊዮን ለሚሆኑ አፍሪቃውያን የመብራት ኃይል ተደራሽነት በሌለበት አህጉር ቻይና ከሰጠችው ብድር 40% የሚሆነው በመብራት ኃይል ማፍለቅና መስመር ዝርጋታ ላይ ውሏል። 30% የሚሆነው ደግሞ በአፍሪቃ ተደቁሶ የነበረውን የመጓጓዣ መሠረተ ልማት ዝርጋታ ሥራ አገልግሏል። በእርግጥ በጥራታቸው ላይ ጥያቄዎች ይነሳሉ። በአጠቃላይ ሲታይ ግን የመብራት ኃይልና የመጓጓዣ መሠረተ ልማቶች የኢኮኖሚ እድገት መሠረቶች ናቸው። በዛም ላይ ቻይና የምትሰጠው ብድር ያነሰ ወለድ እንደሚያስከፍልና በረጅሙ ጊዜ የሚከፈል ነው ሲል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ አስረድቷል።
ጽሑፉ ስለ መሬት ቅርምት ሲያትት ደግሞ ቻይና የአፍሪካን መሬት እየዘረፈች ነው የሚለው ወሬ በአውሮፓ ሚዲያና በሌሎች በሰፊው እንደሚወራ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ከጠቀሰ በኋላ ለ3 ዓመታት ያህል ጥናት በተደረገው መሠረት ወሬው እየተሳሳተ መሆኑን ይገልጻል። ከማደጋስካር እስከ ሞዛምቢክ፣ ከዚምባብዌና ዛምቢያ እየተዘዋወርን ባደረግነው ጥናት መሠረት በቻይና ኩባንያዎች የተያዘው መሬት መጠን 240,000 ሄክታር ብቻ መሆኑን ይህም ሲዘገብ ከቆየው መጠን 4% ብቻ እንደሆነ ለመገንዘብ ችለናል ሲሉ ጥናቱን ያካሄዱት ሙራ መናገራቸውን ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ አስነብቧል።
አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ ስርጭታችን እያገባደድን ነው። ቀደም ብለን በመግቢያችን ያስተዋወቅነውን የዩናይትድ ስቴትስ ምክር ቤት ያጸደቀውን የሕግ ውሳኔ ኤችአር 128 ዓላማ ምንነትና አፈጻጸም አስመልክቶ ከኮሎራዶው የኢትዮጵያ አሜሪካውያን ካውንስል ሊቀመንበር ዲያቆን ዮሴፍ ተፈሪ ጋር ያደረግነውን ቃለ ምልልስ በአየር ሰዓት ጥበት ምክንያት ልናቀርብ ስላልቻልን ይቅርታ እንጠይቃለን። በሌላ ጊዜ ይቀርባል። አሁን የትግርኛ ስርጭት ይቀጥላል። የአማርኛው እዚህ ላይ ያበቃ። ነገ ምሽት ላይ ከምሽት 3 ሰዓት ላይ ከልዩ ልዩ ዘገባዎች ጋር ጠብቁን። ያስተናገድናችሁ ባልደረባዬ ሰለሞን ክፍሌና እኔም አሉላ ከበደ ከብርሃን ኃይሉ ጋር ነበር። መልካም ምሽት። ደህና ደሩ።